ይህ ኖተ ዲሞክራሲ የኢትዮጵያ አንድነት ድምጽ ነው። ኖተ ዲሞክራሲ የኢትዮጵያ አንድነት ድምጽ በየቀኑ በኢትዮጵያ ህዝባዊ አብዮታዊ ፓርቲ ኢሃፓ እየተዘጋጀ የሚቀርብ የሳተላይት ስርጭት ነው።
አድማጮቻችን ክፍል 2 ፕሮግራማችን አሁን ይጀምራል። በመጽሐፍ ዓለም ፕሮግራማችን በንግሌ ፖረና የኢሃፓ አባላትና ደጋፊዎች በአሰቃቂ ሁኔታ በግፍ የተገደሉበትን ሁኔታ የሚገልጸውን እና በአብዲ አብዱላሂ የተደረሰውን ያልታደለው ትውልድ መጽሐፍ ትረካ ክፍል 1 እናሰማለን።
ትላንትናም ዛሬ እነ ምድር አስረድን ፍራድ ገዳይ ወጥተው ካደባባይ ጭቆናን ተጋፋጭ አመጽ አስተማሪ ፋሽስትን አዋራጅ ባንዳን አዙ ያኔ ሰዎች ነበሩ 8 ቁጥር እስሩን ወፌላላውን ችሎ የተወጡት ግድያ ሲጠሩ ሞት ለፋሽስት ብለው ፈንድቀው ይሄዱ በእምነት የታነጹ በጽናት ያበቡት ለመስዋዕትነት የሚሽቀዳደሙት ያላቸውን ሰጥተው ጠባሳ ያተረፉት በሕይወትም ያሉ ዛሬም ትግል የቀጠሉ አዎ ያን ሚሊተሪ ፖሊስ ክፍለ ጦር የሄዱት ከደርግ ጽፈት ቤት መከላከያና ከርቸል የወረዱት ከሴቶች ክፍል ውስጥ ቀጠሮ ዓለም በቃኝ ፍትሐብሔር ፍርደኛ ከአራቱም ማዕዘን በየቀበሌ ውስጥ ደግሞም ከፍተኛ እኮ የተተለተሉት መንገድ የተጣሉት ወንዮን ያሸሩት ፍቅርን ያስተማሩት አንገዛም ብለው የተገዘገዙት በካውያ በሳት የተለበለቡት የረቀቀው ገቢዞም ይዞ ከትግራይ ከወሎ ከጎጃም ከጎንደር ከሲዳማ ርሱይ ከወለጋ ሐረር ከከፋና ባሌ ሸዋ ጋሞ ጎፋ የተጨፈጨፉት ደብዛቸው አዎ ያኔ ሰዎች የነበሩ ደቡቃ ሰነቻ ቆጥላ የሰፈሩ በመቁረስ በመቁረስ የተመዳደቡት ካንድ አብራክ እንደወጣ የሚተዛዘኑት 10-15 አንድ ሳህን ምግብ የሚጎራረሱ አንዴቷን ትንባሆን 12 ሆኖ የሚመገብሉ እኮ ያኔ ባይኑካ ባይኑካሽ የሚቀላለዱት መጽሐፍም በተራ ጠብቆ የሚያነቡት ተማሪ አስተማሪም የሚቀማመሉት ቁስሉን በሻይ ደፍሮ የሚያጡት ቆሞ ጠባቂውን ጠመንጃውን ቀለሙን ያስጠጡት ፊቱ ወደ ፋሽስት እንዲያዞር ያረጉ ዝርቦ ጎኔ ሽጠው ትምህርት ያስተማሩት ለዲግሪ ያበቁት አዎ ያኔ ሰዎች የነበሩት ባንዳም በአደባባይ አፈር ያለበሱት ፋሽስትን በይፋ በደም ያጋለጡ ለገዢ ለአድሩ ራሳቸውን ከፎቅ ዘሎ የፈጠፈጡት መውደቅ ሞት አይደለም ወድቆ አለመነሳት እንጂ ብለው ያስተማሩት በተግባር ያሳዩ ላለፈው ለመጣው ያልተንበረከቱት ቀድሞም የነበሩት ሁሉንም የቀጠሉት ሽንፋውን ዙሪያውን ከዚያም ከጠገዴ አርማጮና ቋራ እስላም ጌና ጠለምት ሰይጣን መጣያ ሰሜን ጃናሙ እኮ ከመያይ ጸምሪ አድወሴንና ደግሞም ከሐሙሲት በለሳና ረባያ አዎ ከማክሴ ዳገት ቁልቁለቱን ተራራ ሰንጥቀው ረሃቡን ተቋቁሞ ጥማቱንም ችለው ኩርፎ የንኮይ ቅጠል በደብተር ወረቀት ጠቅለው እያጨሱ ካገኙም ቦጭቦጭ አሊያም ወዲያ ጎር እየቀማመሱ ከፊት ለፊት ፋሽስት ከኋላ ዘረኛ ከመሃል እነሱ ሕዝብ አገሬም ብለው ግብ ግቡን ገጥመው ነፍጡን ሰው በላ እየተታኮሱ ሕይወት እየጣሉ ሕይወት እያነሱ እኮኛ ከትውልድ ትውልድ የሚተላለፉ በንጹህ ደማቸው ታሪክን የጻፉ ከርፋራፍ መሃል ስም ይጠራ ቢባል እንዳውለ ጠብታ ኑሴን ጻዬ ደበሳይ ካሳ ለማጋሹና ያውዱሸ ትረታ ይስሐቅ መኮንን መኩሪያ አሸናፊ ሳምሶን አለማየሁ ሰይድ አህመድ ኮስሜ ድብሬ ፋጡማሊ ብሩክ ሞገስ ሻፊ አንዳርጌና ኢብራሂም ከድሮና አደሜ ኤርፓና ሻኪሌ ግርማቸው አቻሜ በቃሉ የረዲም ሙላለም ሸረፋ ተክላይና ጻድቃን ያጎት ተፈራ ጋይምና ሰፋ አዎ እኮ ያኔ ዓለምና ሳባ በቃሉ የውብዳር ትሴትና ጃምላ አስካሉና አስከዳ ፍራትም ፈርተው ሩጦ ያመለጡት ብርቅዬ ነፍሳቸውን ለትግሉ የሰጡት የፋሽስት ጥይት ቆዳችንን ዘልቆ አይገባም እያሉ የራሳቸውን አንሶላ በቀጭን ቆራርጠው አጠንክረው ገምደው የተንጠለጠሉ አንተ የማማረ መሰልም በረካ ዘቢባት ዓለም ያ መምር ፋሲካ ዋቢና መጋሌ አዳሙ አውጊቾ ኑርልኝ በቀለ ይዛና አድልጊቾ እኮ ሰዎች የነበሩ እኮ አሁንም ያሉት ባለ ተራራም ነ የጽናት ባለ ጸጎች ትግሉን የቀጠሉት እድሜ ልክ በታሪክ ሰፍሮ የሚኖሩት እነሱም አይተኔና አጅሬ በጥላቸው ብቻ ጠላት አሸባሪ አገር ወገር አፍሪ ባንዳና አባራሪ እነ ክፍሉ ስሜ አህመድና መሳይ ቶለሳና አብዱ ያ መምህር በላይ ወይ ዘለቀ ነሪ ተሰማ ድሬሳ ሰለወልደ ወርጊስ አንጋ ሁሴን አቤ ኢማሙ ልሳነ ጣሙ ቤቶምና አስመላሽ ህብስቴ ባዜና ያቺ ዳሮ ነጋሽ ሁሌሚን ወስቱ ከቶም የማይረሱ በአመፅ በትግሉ እየተናገሱ አዎ ያኔም እንደ ዛሬው ሌሎችም ነበሩ ከአመት ተደብቀው ቁም ሳጥን ኋላ የተቀረቀ አሁንም እንደ ትላንቱ እንደገናም ዛሬ የሚያሸረግዱ ለሰው በላው ፍርሃትም ባንቀልባ ይዘው የሚዞሩ ዛሬም እንደ ትላንትና ጣት የሚቀስሩ አሳልፈው ሰጥቶ የሚሽከረከሩ በአጃብ የሚዞሩ ዛሬም እንደ ትላንት ገዢ ሰንጠቅ ሲል የሚወለውሉት በቃላቶች ቅባል እኮ እነ በቁ ሚራል እነ ጭንቄ ቡርቂ መጓዝ የማይችሉ ከአዲስ እስከ አቃቂ ዛሬም እነ ፈጥኖ ደራሽ ከፋሽስት አዳራሽ የወጋውን ጭቤ ደግሞ ደጋግሞ ላሽ ከትላንትም በስቲያ ትላንትናም ዛሬ ዘፍ ከፓርላማ ወደ እነ ሽብሬ አዎ ሰዎችን የረፉ አሁንም የቀጡ አዎ ሰዎች
ሻማ ላላለፈለት ህልቆ መሳፍርት ያልፍለት ዘንድ ታስቦለት እድል አልቀና ብትል ሆኖ እንጂማ ቢጠፋ ገድል ማን እናንተን ከሐሳቡ ጥሎ ማንስ ወዳጁን ይጠላል ቂሎ ለገቢው ይንገበገባል እንጂ ትከሻውን ይጠላል እንዴ ወዳጅ ታሪክ ፊቷን ብታዞር አፍታው ላትፊ ቢያደላ ለፊው ተሟጋች ተሳዳጅ ደግሞ አጭላጊው ሲበላ እግር አውጥታው የተረፈው ደጋግሞ መብራት ያልሰነፈው ጊዜም መቻጣችና ባንዳ እውነት ላይ የግፍ ፈርዳ እጅም አስያዘች አሳዳ ተርፎን ከነበር ከያ ሻማ ቀልጦ ላይበራ ስንቀማ አይን ባሳወረ ጨለማ ምንስ ስንበል ረለማ ጸጋ መጽሐፌ ደብተራ ልከነው የነበር ለእኛ ሥራ ጧፍ ሻማ ሆኖ ሊበራ ለመልካም ፍሬ ደም ሊዘራ እሱም ያ ነበርና ከያ ትውልድ ተግዞ ባፋኝ በቀለኛ የብርሃን ጭላንጭሎ በመንፈስ ይበራለኛ ተጎታም ብታልፍ እንኳ ካሉ መልኩ ቢለወጥ አምሳሉ ገላፈር ሁሌም አካላት ነፍሱ ሁሌም ዘለዓለም ከሚኖረው ታሪክ ጋር ሕያው ናት እሷም ላትረሳን ላንረሳት
መጽሐፍት ዓለም ከ የመጽሐፍት ዓለም ፕሮግራማችን በእውነተኛ ታሪክ ላይ የተመሰረቱ ልቦለዶችን የኢትዮጵያ ታሪክ ባህልና ማህበራዊ እሴቶችን እንዲሁም የሀገራችንን የጀግኖች ታሪክ የሚያወሱ መጽሐፍትን የምንተርክበት ነው።
ያልታደለው ትውልድ እውነተኛ ታሪክ በአብዲ አብዱላሂ። የሰው ልጅ ምንኛ ክብርና ተወዳጅ ፍጥረት እንደሆነ ማመን ከማመንም በላይ ደግሞ ስለ ሰው ክብር መጽናትና የድርጊቱ ባለቤት ሆኖ መገኘት ክፋት በበዛበት ምድር ታላቅ ምሳሌነት ነው። ዓለማችን ሁል ጊዜ አዳዲስ ነገሮችን ይዛ ብቅ ትላለች። የተለያዩ ፍልስፍናዎችና ፖለቲካዊ አስተሳሰቦች ከተለያየ አቅጣጫ እየመነጩ በማህበራዊ ህይወታችን ውስጥ የለውጥ ማዕበል ያስነሳሉ። ሞገዱ የበረታና ኃያል የሚመስለው አዲስ ነገር በሌላ አዲስና የተለየ ክስተት ይዋጣል። እንዲህ ያለ የሰው ልጅ ታሪክ ብዙ የታሪክ አጋጣሚዎችን አሳልፏል። ከብዙ ዓመታት በፊት በሰው ልቦና እንደ እውነት ይታሰቡና ይደከምላቸው ይሞትላቸው ይገደልላቸው የነበሩ ሐሳቦች፣ ነገሮች፣ እምነቶች በዛሬ ብስለቱ ፊት ቂልነት ሆነው ይታሰባሉ። ዓለም በሙሉ ከአህጉር አህጉር አቋርጦ ያመነበት አርማ የቀረጸለት የጮህበት ፍልስፍና ወደፊት ለዓመታት በእግረ ህሊናቸው ቀድመው በልቡናቸው ምናብ የጎበኙት የፈላስፋዎች ህልማዊ ነገር እንጂ በምንሳተፈው የተዛባ ዓለም ሊደላደል የማይችል ተረት መሆኑ እየታመነ የመጣበት ዘመን ደርሰናል። በኑሯችን ውስጥ በርካታ አስተሳሰቦች ብቅ ብልጭ እያሉ ጥልቅ ድርግም ይላሉ። በወራት ብዜት ያረጃሉ ይሻላሉ። የሰው ልጅ ግን ያሮጌውና የአዲስ አስተሳሰቦች ባለቤት እየሆነ ነበር፣ ዛሬም አለ። ክብሩ ተወዳጁ የሰው ልጅ። የዚች አነስተኛ ጽሑፍ አዘጋጅ ከሁሉም በፊትና በላይ ክብር ለሰብአዊነት የሚል ጠንካራ እምነት አለው። ፖለቲካዊ አቋሞቻችንና አስተሳሰቦቻችን ከሰብዕናችን እየቀደሙ በሰውነታችን እግዚአብሔር ያደለንን የከበሩ ሀብታት ፍቅር፣ ትዕግስት፣ ርህራሄ፣ ቸርነት፣ ማመዛዘን እያመከኑ ወደ አውሬነት እንዳይለውጡን እንጠነቀቅ ዘንድ በጥብቅ ያሳስባል። ወቅት የሚወልዳቸው ልዩ ልዩ አስተሳሰቦች ጧት ተነቦ ማምሻውን ለዕቃ መጠቅለያነት እንደሚያገለግል ዕለታዊ ጋዜጣ ሲያልፉና ሲጣሉ በምናይበት ዓለም ሰው ባለው የሐሳብ የመስመር ልዩነት ምክንያት የሚደርስበትን እስራት፣ ግርፋት፣ ስቃይ፣ መኮላሸት፣ በስለት መቆረጥ፣ መሰቀል፣ መታነቅ፣ በጥይት መደብደብ ይቃወማል። በዚች አነስተኛ ጽሑፍ የተካተተው ታሪክ በንግሌ ቦረና አካባቢ በኢሃፓ ኢሃወሊ ስር ተደራጅተው ስለተሰው ወጣቶችና ስለ ደርግ መይሶን ነፍሰ ገዳዮች እንዲሁም ሰቆቃው ስለደረሰባቸው አባላቱና ወላጆች እውነተኛ ገጠመኝ ቢሆንም አብይ ተልእኮ ቀሪ ትውልድ እልቂቱ እንዳይደገም በትምህርት ሰጭነቱ ሊጠቀምበት እንዲችል ነው። በእግረ መንገዱም አቶ ተስፋዬ መኮንን የሚባሉ ግለሰብ ታሪክን ለባለ ታሪኩ በተሰኘ መጽሐፋቸው እንዳስተላለፉት ያፓ በአብዛኛው የቦዘኔውን ክፍል ያቀፈ የነፍሰ ገዳዮች ድርጅት ነው በማለት ያሳተሙትን አሳፋሪና ሐሰተኛ ጽሑፍ ለማረምና የወጣቱን በእውነት ለእውነት መውደቅ ያሁኑ ተተኪ ትውልድ በትክክል እንዲያውቅ ለመመስከርም ነው። ምናልባትም ዛሬ ባለንበት ሁኔታ በወንጀለኞቹና በተባባሪዎቻቸው ላይ የክስ መረጃ ለማቅረብና ቀሪውን ትውልድ በቂም ለማናከስ ሳይሆን የበደለ በመጸጸት ለይቅርታ ለካሳ ነፍሱን እንዲያዘጋጅ የተበደለውም የቀደመው የስቃይ አሸራ በዚህ ትውልድ ላይ እንዳያርፍ ይቅርባይ ሆኖ እንዲቀርብና ህግና ማህበራዊ አስተሳሰቡም ለሰብአዊ መብት ቅድሚያ እንዲሰጡ ለማሳሰብ ነው። ህዝቦች በመቻቻል ከልዩነት ይልቅ አንድነትን ከጦርነት ይልቅ ሰላምን በየጎራው ከመጋደል ይልቅ ተደራድሮ መስማማትን እየመረጡ ይታያል። የተከፈሉት የዓለም ቤተሰቦች በሰላም የመገናኘት ፋና በጀርመኖች በየመኖች በዘር መድሎ ስርዓቷ ዓለም ሁሉ ያወግዛት በነበረችው ደቡብ አፍሪካ ሳይቀር ምስራቅ ከምዕራብ ነጭ ከጥቁር ራሱን ከራሱ ራሱን ከሌላው እያስታረቀ የሰው ልጅ ዓለምን በእኩልነት በሰላምና በፍቅር ሊተከምለት ይጨባበጣል። እኛስ በመጨረሻም ጻፊው በአካባቢያችን በተካሄደው ጭፍጨፋ ከተሳተፉት ውስጥ ከዋና ዋናዎቹ በስተቀር ከስር የነበሩትን ዛሬ ሰላማዊ በመምሰል በህብረተሰቡ ውስጥ ያሉትን አጫፋሪ ገዳይና ተቋሚ ግለሰቦች መጥቀስ አለመፈለጉ የወጣቶቹ መስዋዕትነት መድኃኒትነቱ ለወንጀለኞችም ጭምር ትምህርት ነውና በህይወትም ሳሉ ያዝኑላቸው እንጂ አያዝኑባቸውም ነበርና የከፋ ድርጊታቸውን እንጂ ያደፈ ስማቸውን መጥቀሱን ትቶታል። ጭካኔ ሳይሆን ፍቅር የሰው ልብ ይማርካል። አብዲ አብዱላይ። ምዕራፍ 1 ትግሉ። በ1960ዎቹ የተከሰከሰው የመምህራንና የተማሪዎች እንቅስቃሴ የብዙዎቻችንን ትኩረት የሚስብ ሆነ። በወቅቱ የነበረውን የትግል ሂደት በገለልተኝነት የሚመለከት ምሁር ወይም ተማሪ አልነበረም ለማለት ያስደፍራል። አብዛኛው ወጣት የህብረተሰብ ክፍል ዘመኑ ያበረከተለትን ፍሬ ጣፋጭነት ወይም መራራነት ለመቅመስ በስፋት እየጎረፈ ባለው እንቅስቃሴ ውስጥ ተዋሃደ። በተማሪው መካከል ለተቃውሞ፣ በማህበር መደራጀት፣ ለነጻነት መታገል የሚሉ አንቂ የፖለቲካ ሐሳቦች በእድገት በህብረት ዘማቾችና ይርጋለም ለትምህርት ሄደው በመጡ ወጣቶች አማካኝነት በተማሪው ልብ ተዘርተው ያቆጠቁጡ ጀመር። በሁላችንም ልቡናና አንደበት በግልም በቡድንም የሚታሰበው በአጀንዳም ቀርቦ የሚያነጋግረው ይኸው የትግልና የነጻነት ጉዳይ ሆነ። ቀናት እየገፉ ሲመጡ እንቅስቃሴያችን ስፋት፣ ጥንካሬና ቅርጽ እየያዘ መጣ። ህሊናዊ ሁኔታ ቀድሞ በፈነዳው ነባራዊ ሁኔታ ዙሪያ ይጎነጎን ጀመር። በዓላማ ተደራጅቶ ለዓላማ መታገል ቅራኔው የወለደው ውጤት ነበርና ከአስተባባሪው አካል የሚፈልቁ ህዝባዊ ጥያቄዎችና የአቋም መግለጫዎች በሰላማዊ መንገድ ጽሑፍ አዘጋጅቶ በመበተን በስብሰባ ቅስቀሳ በማድረግ ተደጋጋሚ ሥራዎች ተከናወኑ። ውጤቱም ሁለት ጎራዎችን አስገኘ። በአንድ ፊት ህዝባዊ ወገን የቆመለት ላባደርና ደሃው ገበሬ ሰፊው ህዝብ በተቃራኒው ደግሞ ደርግና መይሶን ካምፕ ለይተው ተፋጠጡ። ያፓ የህዝባዊው እንቅስቃሴ መሪ ድርጅት በመሆን ለህብረተሰቡ የሚያስተጋባቸው ጥያቄዎች መፈክሮች በሚያስደንቅ ፍጥነት 596 ኪሎ ሜትር ተምዘግዝገው ለደጋፊዎቹ እንዳስፈላጊነቱም ለተቃዋሚዎች ጆሮ ይደርሱ ጀመር። የአዲስ አበባውና የቦረና ነገሌው ወጣት ለትግል የልብ ንዝረቱ በኩል ግፊት ይለካ ገባ። በትምህርት ቤት ስቱደንት ካውንስል አስተባባሪነት አንገብጋቢ ጥያቄዎች ማለትም ጊዜያዊ ህዝባዊ መንግስት እንዲቋቋም፣ የፖለቲካ እስረኞች እንዲፈቱ፣ የዲሞክራሲ መብቶች ያለገደብ እንዲከበሩ ወዘተ በመጠየቅ ለዚሁም ምላሽ እስኪገኝ ተማሪው በሚፈሩትና በሚጠሉት አጥፊዎች ፊት የግንባር ስጋ ሆኖ ትምህርት በማቆም በሰላማዊ ሰልፍ ተቃውሞን በማሰማት የደርግን ልብ ያምሰውና ያውከው ጀመር። እሳትና ጭድ ሆነው በመስክ ወደሚታዩበት የታሪክ ምዕራፍ ለመቅረብ ቀናትና ወራትን መከንዳት ተያዙ። ሜይዴይ 1968 ዓመተ ምህረት ነገሌ ቦረና ከዓለም ጋር ኢንተርናሽናልን ልትዘምር ተዘጋጅታለች። ወጣቱ ለዓለም ላባደሮች የትግል አጋርነቱን ለማብሰር ለህዝቡም መሪ ድርጅቱን ኢህአፓን ለማስተዋወቅ በፋሽስቱ ጉያ በቡድን እየሆነ የመዝሙር ጥናቱን የመፈክሮችና አርማ ዝግጅቱን ቀደም ባሉት ቀናት አቀላጥፎታል። ለሰላማዊ ሰልፉ የተዘጋጁት የመብት ጥያቄዎችና የተቃውሞ መፈክሮች በወታደሮችና በጸጥታ ፖሊሶች እንዳይታፈኑ ለማድረግ በላያቸው ላይ ደርግ በሚዲያው የሚያላዝናቸው መፈክሮች ተለጥፈውባቸው ፍተሻውን በዚህ ስልት ካለፍን በኋላ ወደ አደባባዩ እንብርት ዘለቅ። ዛሬ ፈራርሶ የኢትዮጵያ ንግድ ባንክ የታነጸበትና የከተማው አስተዳደር መናፈሻ የተሰራበት ትልቁ አደባባይ በሰይፍ አብደላ ሱቅና በሞናሊዛ ቡና ቤት በኩል ከያቅጣጫው የመጣውን ሰልፈኛና ተመልካች እምቃርጎ ይዟል። መሃሉ ጣሊያን የገነባው ትልቁ የገበያ አዳራሽ ለትርኢቱ አደባባይነት የክብራኑ ማማ ሆኖ ተመርጧል። ቁጥራቸው በበዛና ዘርዘር ብለው በሚታዩ ትልልቅ የሸክላና ድንጋይ ቅይጥ ምሰሶዎች ተሸካሚነት በሰፊው አየር ላይ በተዘረጋው ጣራ ስር ቅቤው፣ ወተቱ፣ እህሉ፣ ማሩ የሚሸጥበት እርግብ ወፎች ኩሳቸውን የሚያንጠባጥቡበት በከፍታ ጎልቶ የሚታየው ግዙፉ ድንጋያማ የገበያ አዳራሽ ማዘጋጃ ቤቱ ባለበሰው ባንዲራ ምንጣፍና ሶፋ ደምቆ የባለስልጣናቱ የክብር መገለጫ ሆኖ አይንን ማራኪ ሆኗል። ከፍተኛ ወታደራዊ መኮንኖች፣ የፖሊስ አዛዦች፣ የአስተዳደር ሰራተኞችና ሌሎች አጃቢዎቻቸው ደምቀው ተኮልኩለዋል። ፎቶ አንሺዎችና ካድሬዎች ወዲህ ወዲያ ይጣደፋሉ። ባለቀይና ነጭ ቅብ ሄልሜት የደፉ የወታደር ፖሊሶች ዱላዎቻቸውን ይዘው እያንዳንዷን እንቅስቃሴ በጥንቃቄ ይከታተላሉ። ህዝቡም እንቅስቃሴያችንን በስጋት ይከታተላል። ልጆቹ እንደ አሸዋ በስተው እንደ ከዋክብት አብርተው በጀግንነት ሲያዜሙ ሲፈክሩና በዘዴ የተሸፈነውን አርማና የተቃውሞ መፈክሮች ገላልጠው ይፋ ሲያደርጉ ባለስልጣናቱ በውጥረት ውስጥ ገቡ። የገዛናቸውን ማመን አቃታቸው። ተያዩ። ሀፍረት ሸነቆጣቸው። በንዴት ጦፉ፣ ተቅበጠበጡ። በሰይጣናዊ የቁጣ ፈረስ ተፈናጠጡ። በአምባገነናዊ ትዕዛዝ በጸጥታ ኃይሎቻቸው ላይ እንደ መብረቅ አንባረቁባቸው። ምንድን ነው የያዙት? ምንድን ነው የሚሉት? እነዚያን ጥጋበኞች በትንልኝ አሉ። ወታደሩ ፖሊሱ ለውጊያ تكسكسة مفكرنا مزمروغن بوني قتلة مريت لاراشو كتاو جلت هزباوي منغستي قواقو عملت نسعنت نسعنت يمتشو تواقلت اتششو ايالة زمرة بسميت مفكرو استقابا يا باپارتيا چننو يا ديموكراسي مبت يالا قدب بزيلاي يبارتيونا على ما كف يسراتي نيارما كف بلو تولى بلبو تعلق دنقاتي قطة دنفاتا هاي يازو بلو قم ترمز هنا تماريو بقومت بسدف النبافة موز توقرة تبتعتنا بس دي جزي يتجنان نكو تملكاج الناس الفينيا بميقر منا بمياس الزنونيتا كدو اللاو سيشش كأيو عوار عمامي دا ببزوشي يولكوش عماوش تمولا بوقتو عند تلك يج عمام دبر عم تطوبي بطن يزياني هلن دمائي بزا صحافيو يقامتال الفالفو بإبراهيم ولوية شايبيت بأحمد قايد بيسوك بسرب اللاسوك النا بفوتو ليبن بفوتو هاولت برنداج كميتا يسووش بكر هزبو غريوشين يبلوال بعد بابايو مكاكل بيرو الله يتاقزا يميهيد نورو إبراهيم يميبال أكالة قدولولي جيتايال ميجاو تفتوت يميزو تسياتو ፖሊሶች ይህንን መሸሻ የሌለው ልጅ ከበው በዱላና በሽፍሻፊ ክፉኛ ደበደቡት። የጭካኔ እርምጃቸው ቀጠለ። በአደባባዩና በከተማይቱ ጎዳናዎች የልጆችና የወላጆች የጭንቅ ጩኸት በዛ። ስብራት፣ ውልቃት፣ ደም። ደርግ በሜዳይ ምሱን አገኘ። የተጠማውን ደም ማሳደዱ ቀጠለ። እስራት፣ ግርፋት፣ ስቃይ። ተማሪው መስዋዕትነትን አሸተተ። ይህ የመጀመሪያ ጀብዱ የብዙዎችን የትግል ስሜት አረካ። የቀደምት ታጋዮችን ጥሪ እያስተጋባ ልቡ ሸፈተ፣ አመፀ። ፋኖ ተሰማራ፣ ፋኖ ተሰማራ እንደ ሆቺሚኒ እንደ ቼ ጎቬራ አለ። ዛሬ ቀለም አያንጎራጉርም እንጂ ብዕር አያዜምም እንጂ የወጣቱ ስሜት አሁን እንደሚነበበው ሳይሆን ያኔ እንደሚነደው ነበር። የድሃ ሕዝብ ማህፀን እንደ እሳት የሚፋጁትን ታጎችን አፈለቀ። ደርግ ለመጀመሪያ ጊዜ የወጣቱን በተቃዋሚነት መነሳሳት ሲያይ ለጎስቋሎች መታገል ተአምራዊ ኃይል እንደሚያመነጭ በመሬት ተገነዘበ። እነዚህን ለጋ የነጻነት ታጋዮች ሞት ደግሶ ማጉረስ እንዳለበት አመነ። ወታደሩም፣ ፖሊሱም፣ ደህንነቱም፣ ካድሬውም፣ አሸርጋጅ ተመራጩም ክተት ሰራዊት ብሎ በህዝብ ልጆች ላይ የሞት መጋዙን ደገነ። ማደን፣ ማሳደድ የደርግ የዕለት በዕለት ክንውን ሆነ። ንግሌ ሞት አርግዛ ታመጥ ጀመር። የወጣቱም ትግል ከአደባባይ ስሜታዊ እንቅስቃሴ ወደ ተቀናጀ ድርጅታዊ አሰራር በማምራቱ የድርጅቱ ርዕዮት በየህዋሱ መወያያ ሆነ። የፓርቲው ልሳን ዴሞክራሲያ ከዚህ ጋር በፕሮፓጋንዳና ቀስቀሳው አይነተኛውን ድርሻ ትወጣ ጀመር። ዓላማው ውስጥ ለውስጥ በወጣቱ ደም ስር እየተዋሃደ መጣ። ለመስዋዕትነት ብዙ ጀግኖች አበቡ፣ አቆጠቆጡ። ፋሺዝምን ለማውደም ወደፊት ከፋሽስታዊ መንግስት ያገኘነው ምላሽ በስልት እንድናሸምቅ ቢያስገድደንም የቀደመው ተንደርዳሪ አመጻችን የመረጃ አይኑን እንዲጥልብን ስላመቻቸ ደህንነቱ ገበሬውን በገጠር በምናደራቸው አባላት ላይ አተኮረ። በመጋቢት ወር በማላስታውሰው ምሽት ለጋጉላ ገበሬ ማህበር ከገበሬዎች ጋር ስንሰራ ምሽተን ከምሽቱ አንድ ሰዓት ስንመለስ ሹና ገብረ ማርያም በሚስጥር ተልካ እኔ አደን አብዲና ኢብራሂም አሊ በጥብቅ እየተፈለግን እንደሆነ እና እንድንሰወር መላኳን ስለገለጸችልን በቀበሌ 06 ባቶ ሺዶ ቤት ለአንድ ሳምንት ተደበቅ። የአካባቢያችን የድርጅቱ አመራርም የኢሃፓ ኢሃሰ በሰሜኑ ክፍል አሲምባ ለጀመረው ወታደራዊ ስልጠና ሶስታችንን በመመልመሉ ለዚሁ ተልእኮ ከጠረፋማዋ ከተማ ኔጌሌ ወደ ደጋማው የአገራችን ክፍል እንድንሰደድ ግድ ሆነ። የአገር ውስጥ ስደት ከአንድ ሳምንት ቆይታ በኋላ በዱምዱሜ ልጆች የጭነት መኪና ወደ ክብረ መንግስት ተጓዝን። በዚያን ሰዓት የነበረው መተማመንና መረዳዳት ድርጅታዊ ፍቅርና ዲሲፕሊን ያጎናጸፈን ቅርስ ነበር። ክብረ መንግስት ለሶስት ወራት ባንድ የመምህራን መኖሪያ ቤት ቆየን። ቦረናም ሆነ ጀምጀም የድርጅታችን ሰዎች ዓላማ ያቆራኛቸውና አንድ ያደረጋቸው ስለሆኑ ያለ ባይተዋርነት አሳለፍ። በመምህራኑ ቤት በነበርንበት ጊዜ ከድርጅቱ አካል ጋር በነበረን የጠበቀና ተከታታይ ግንኙነት የጽሑፍ ሥራዎች ከአማርኛ ወደ ኦሮምኛ በመመለስና በካሴቶች የቀስቀሳ ሥራዎችን በማተም ተሳተፍ። ሁኔታው ተረጋግቶ አልቀጠለም። መምህራኑ በነበራቸው አቋም የመንግስት ክትትል በአካባቢያቸውና በሕይወታቸው ጥላውን ስለጣለ ወንዶንና አዋሳን የመሸጋገሪያ ከተማ በማድረግ ብዙም ሳንቆይ ወደ ሻሸመኔ ያመራል። በዚህ የአራት ወራት ቆይታችን አድራሻችንን ድርጅታችን እንጂ ቤተሰቦቻችን መኖር መሞታችንን አያውቁም። ሻሸመኔም እንደ ጀምጀሙ ሁሉ ከድርጅታችን ጓዶች ጋር በአደን አብዲ አማካይነት በመገናኘት ስራዎችን እንሰራ ነበር። ቅሌን ጨርቄን የሌለበት ስደት አጣዳፊ ስለነበር በለበስነውና በተጫማነው በመውጣታችን ያችኑ ለማንሳት ካጠብን እስክትደርቅ ድረስ ራቁታችንን መጠበቅ ግድ ነበር። ያኔ በወንዝ ዳር በፓንት የውስጥ ሱሪ ብቻ ተኮራምቶ የነበረ እርቃናችን ምስል በቅርብ ትናንት እንደሆነ ሁሉ ዛሬ ጎልቶ ይታየኛል። አሁን ከመመራው ኑሮ አንጻር ያኔን ስመዝነው በመከራ ውስጥ ሆኜ እንኳ በፍጹም ደስተኛ መሆኔን አስታውሳለሁ። ሻሸመኔ ካሳለፍነው የአንድ ወር ተኩል ቆይታ ለመውጣት ምክንያት የሆነችንን ቀን በተለይ አስታውሳለሁ። በጣም የምትገርም ቀን ነበረች። እኔና ጓደኞቼ በአጋጣሚ በወንዶ ገነት የስጋ ፋብሪካ ውስጥ ይሰራ ወደ ነበረ የኔጌሌ ልጅ መሐመድ ጃማ ሄድን። ከሱ ጋር ተገናኝተን ምሳ ከበላን በኋላ ስለ ወቅቱ ሁኔታ ባደረግነው ውይይት በመስመር የተለየ ሰው መሆኑን ተረድተን በማዘን ስንመለስ ከመኪና ይልቅ ጫት እየቃምን በእግራችን ወደ ሻሸመኔ መጓዙን መረጥ። በዚህ ዕለት የሻሸመኔ ከተማ ሆቴሎች ባሊ ሙሳ ጦር ክፉኛ እየታሰሱና እየተበረበሩ ነበር። እኛ ግን መንገድ ላይ ነን። ይህ አጋጣሚ ባይሆን አሊ ሙሳ ከዘራይ ደረስ ሆቴል ሶስት ምርኮኞች ባገኘ ነበር። አራተኛው መጠለያችን ይርጋለም ከተማ ነበር። ዛሬ የቤቱን አቅጣጫ በውል ባላውቅም መኖሪያው የአንድ ነጋዴ ጉራጌ ቤት እንደሆነ ከትልቁ ልጃቸው ተረድተናል። በዚህ ቤት ከሶስት ወር በላይ ስንቆይ ከአዲስ አበባ የሚመጡ በራሪ ወረቀቶችን እናባዛለን። በአካባቢው የሚበተኑና የሚሰራጩ ረቂቅ ጽሑፎችን ገለብጣለን። በጠቅላላው የተወጠነው የጉዟችን ግብ በየቦታው እየጎላ በመጣው ማሳደድና ውጥረት ሳቢያ ሊፈጸም ባለመቻሉ ያለው አማራጭ በአንድ ቦታ ተወስኖ ፋታ በማይሰጥ የድርጅቱ ሥራ ራስን መጥመድና ኃላፊነትን መወጣት ብቻ ነበር። ጊዜው በጣም አስፈሪ በመሆኑ ለረጅም ጊዜ ባንድ ክፍል ውስጥ በመኖርና ከክፍል ውጭ የፀሐይ ብርሃን እንኳን በደንብ ለማግኘት ባለመቻላችን በትዕግስት በዲሲፕሊን የተዋጠ ጭንቀትና በስጭት በቀላሉ በፊታችን ላይ ይነበባል። የማይገለጽ ሆደባሻነት፣ የተጠቂነት፣ የተንከራታችነት ስሜት ውስጣችንን አንጀት አንጀታችንን ይበላናል። ይሄ ሁሉ ሆኖ የመጻሕፍትን ገጾች እያገላበጥ ማንበብና በንድፈ ሐሳቦችም ላይ መወያየት የየዕለት ክንውናችን ነው። በዚህ ከባድና ከፍተኛ መስዋዕትነትን በሚጠይቅ ጽሉም ወቅት በተለይ አንድ ቀን በመካከላችን የተፈጠረው ውይይት ልቤ አይዘነጋውም። የብሔሮች መብት እስከ መገንጠል የሚል ማርክሳዊ ትንታኔ ያዘለ የስታሊን ጽሑፍ ነበር። በሐሳቡ ላይ ብዙ ስንነጋገር ቆየን። በአገራችን ተጨባጭ ሁኔታ የዚህ ንድፈ ሐሳብ አፈጻጸም ምን ውጤት ሊኖረው እንደሚችል ስንነጋገር ስንከራከር አደን ብዙ ጊዜ በስሜት እየተዋጠ በኃይል ምላሾችን ይሰጥ ስለነበረ አቀራረቡ አበሳጨን። እኔና ኢብራሂም ስማ አደን፣ በዚህ ውይይት ላይ የምትወረውራቸውን አምባገነናዊ ቃላት አርም፣ ይሄ አጉል ጀብደኝነት ነው በማለት በዝርዝር የማላስታውሳቸውን የሚያስከፉ ቃላት አወረድንበት። አደን ደነገጠ። ሳይናገር ዝም ብሎ ቆየ። አይኖቹ በጥያቄ በረበሩን። አቀረቀረ። በንባ ተሸነፈ። ፊቱን ወደ ግድግዳ ዞሮ ስቅስቅ ብሎ አለቀሰ። ግራ ተጋባን። ተያየን። ዙሪያችንን ሞት ከቦናል። ልናግባባው ብንይዘውም ባሰበት። ለሐዘኑ ምክንያት በመሆናችን ሳይሆን የመብት ማጣታችንና መሰደዳችንም ምክንያት ሆድ አስብሶን እንደሆነ እንጃ እኛም አብረነው አጎነበስን። አደን ዞር ብሎ እናንተ ለምን ታለቅሳላችሁ? ምን ሆናችሁ? እስኪ ዝም በሉ አለን። አንተ ነህ ወደዚህ ሁሉ ወደ ጠፋ ሐዘን ውስጥ የጨመርከን፣ ግን ለምን አለቀስክ አልነው። በዚህ ጊዜ አደን ከተቀመጠበት ከመቅጽበት ብድግ አለ። አብዶ፣ እኔ በቅርብ ጊዜ ውስጥ ከእናንተ በፊት እሞታለሁ። በትክክል ይታየኛል። ያስለቀሰኝ የአሁኑ ትችታችሁ ሳይሆን ከእኔ ሞት በኋላ ታሪኬን ስትመሰክሩ በዚህ መልክ ጀብደኛና አምባገነን እንደሆንኩ አድርጋችሁ እንደምትገልጹኝ አስቤ ነው ያለቀስኩት ብሎ ግድግዳውን ተደግፎ አለቀሰ። አደን ይህንን ሲል ስለ ሕዝብ ፍቅር የሚፈስ የንጹሕ ሰው ደም ታየን። ስለ እውነት የሚነድ እምቅ ሐዘን ፈታን። እኛም አብረነው አለቀስ። ከኢብራሂም ጋር ተነስተን ልናጽናናው ሞከርን። የዚያ አሰቃቂ ዘመን ንክሻ ውስጣችንን አዝሎታል መሰለኝ። ሦስታችንም በጠባቧ ክፍል ተቃቅፈን ስናነባ በሩ ተንኳኳ። በመካከላችን ጸጥታ ሆነ። ተደገመ። አሁንም ጸጥታ። እንደገና ተደገመ። በጭንቀት ተያየን። ተበላን በሚል ስሜት አንዳችን ማነህ አልን። ዓለሙ ነኝ የሚል ድምፅ ሰማን። የቤቱ ልጅ ነበር። በይርጋለም ከተማ መቆየቱ ከቀን ወደ ቀን አስጊ እየሆነ በመምጣቱ የቀረን ምርጫ አሲምባ ለመድረስ አላስፈላጊ መስዋዕትነት ከመክፈል ይልቅ ወደ ነጌሌ ተመልሰን በገጠር መቆየቱን እንድንመርጥ ሁኔታው ስላስገደደ ድርጅቱ በቀየሰው ስልት ዘመድ እንደሞተበት የሐዘን ልብስና ቆብ ተዘጋጅቶልን እኔና ኢብራሂም ወደ ክብረ መንግሥት ስንጓዝ፣ አደን ደግሞ ወደ አዋሳ ተመለሰ። ከክብረ መንግሥትም ነጌሌ ገባን። ከሁለት ሳምንት በኋላም አደንም መጣ። አደን ነጌሌ ሲገባ በመታየቱ እንዲያዝ አሰሳው ተጠናከረ። ሆኖም ድርጅቱ ያዘጋጀው ስልት ባርሶ አደሩ ተባባሪነት ታግዞ ልክ እንዳብዩ ጥበቃ ጓዶች በመልበስና በመታጠቅ በመሽት ቀጠሮ ተሰጣተን በተለያየ አቅጣጫ ወደ ገጠር ወጣን። ገጠር ከገባን በኋላ በንግል ያከባቢ አንቶኔታ ተከሰተ። ይሄውም መንግስት በግፍላን ዳመት ያህል በንግልና ባዋሳውን ቤት የወንበዴ ቀላቢ ነው በሚል ያንገላታው አቶ አሊ ኮንሶ አርብ የካቲት 25 ቀን 1969 ዓ.ም ተመረተ በሶማሊያ ቦሽ ምክተዋጊዎች በመኖሪያ ቤቱ እያለ በመገደሉ ሰዎቹን ለመያዝ በተደረገው ከበባና የተኩስ ልውውጥ የ50 አለቃ ሸዋታ ተቆለ ጊዮርጊስና የ10 አለቃ ሞገስ ዳኛ በለው በመሰዋታቸው ተከበው ከተገደሉት ሸማቂዎችም አፍ ጫት በመገኘቱ መንግስት አጋጣሚውን በመጠቀም ከተማው ውስጥ ካሉት ጸራ ቤቶኞች ጋር ተባብረው የፈጸሙት ነው በግንኙነት መንቀሳቀስ ጀምረዋል በማለት የከተማውን ዙሪያ በሰራዊት ኃይል በማጠር አሰሳውንና ማሳደዱን ቀጠለ። ቤተሰቦቼም ወደ ገጠር ላጎቴ በላኩት ያደራ መልእክት ካረፍኩበት መንቀሳቀስ እንዳልችል ተጽዕኖ ስላደረጉብኝ ከና አደን ጋር በተከታተልነው ቀን መገናኘት ሳይሳካልኝ ቀረ። እሱ ግን ከመርሳ ንግሌ እንደገቡ አደን በሚፈልጉት ጠላቶች እጅ ወደቀ። በመምህር ሙሊጌታ ዘሩ በሚመራ የሮንድ ቡድን ተያዘ። እንደ ተነበየውም ከሶስት ወር በኋላ ከኛ በፊት ሞተ። ኢብራሂምም አሳደውት እንደነበርና እንደመለጠ ሰማው። ከዚያ ወዲህ እስካሁን የት እንዳለ ይሙት ይኖር አላውቅም። በውጣ ውረዱ የማፈቅራቸውንና የማከብራቸውን ጓዶቼን አጣው። የልቤ ብርታትና ጽናት ከኃይለኛ መሰረቱ ተናጋ። በቢታታ በገናሌና በመድዋላቡ ለአራት ወር ያህል ከዘላኑ ህዝብ ተመሳስዬ የቆየው። በከተማ እስራቱ ግርፋቱና ግድያው እየተባባሰ በመሄዱ ላለመመለስ ወሰንኩ። የገጠሩንም ቆይታ ከሚሰማኝ ብቸኝነትና ጭንቀት የተነሳ ልቋቋም ባለመቻሌ ወደ ጎረቤት አገር ለመኮብለል ወሰንኩ። ስደት ከአገር ውጭ። በገዛ አገሬ ሰብአዊ መብቴን ነጻነቴን ከተቀማው ምን አገር አለኝ ብዬ ቀመጣለሁ? ከእንግዲህ የቀረኝ ነገር ቢኖር እንባ ሳይሆን ደም እያለቀስኩ የቀኑን ሐሩርና የሌሊቱን ቁር በመቋቋም የ25 ቀንና ሌሊት አድካሚ ጉዞን መጋፈጥ ብቻ። ወደ ሶማሊያ አብረውኝ የሚጓዙ ባላገሮች እግረ ጆቢራዎች ናቸው። መንገዱ ይጠቀለላቸዋል። አብዶ ከተሜው የመጀመሪያውን ሳምንት ጉዞ እንደምንም ተበራታሁ። የሁለተኛው ሳምንት ቀንና ሌሊት ጉዞ እጅግ አድካሚ ሆነብኝ። በበረሃ ከመቀርብዬ ተንከላወስኩ። ጥለውኝም እየሄዱ እያበራታቱኝም የህይወት ሳይሆን የሞት ጉዞ ተጓዝኩ። ሁለንተናዬ ወላለቀ። በተለይ የሌሊቱ ጉዞ ምንም እንኳ አናት ከሚበጠርቀውና ጉሮሮ ከሚያደርቀው የበረሃ ንዳድ ቢከልልም ከሾሁና ጋሬጣው ግን ሊያድን ባለመቻሉ የግራ እግሬን ክፉኛ ተወጋው። እንጨቱ ውስጤ ተሰብሮ በመቅረቱ ህመሙ እየጠናብኝ ሄደ። በዚህ ጊዜ ባላገሮቹ ከችግሩ ሊያላቅቁኝ የመረጡት መንገድ ያልሰማሁትና የሚያስደነግጥ ነበር። እባካችሁ ተውኝ ብዬ እንዳልማጸን ሊያስኬደኝ አልቻለም። እንዳላችሁት ይሁን እንዳልልም ፈራው። ብቻ አልቀረልኝም በጎኑ የታጠቀውን ጩቤ መዞ እንጨቱ በገባበት አቅጣጫ በስለት ሰነጠቀልኝ። እሪ አልኩ። እንደምንም ጩኸቴን ታግለው እንጨቱን አወጡልኝ። ቀጥለውም አገልግሎቱን የጨረሰ የባትሪ ድንጋይ ከስክሰው ዱቄቱን በሚደማው እግሬ ላይ በመደምደም በቅጠልና በአሮጌ ጨርቅ ጠቀለሉልኝ። የባላገሮቹ አስደናቂ የቀዶ ጥገና ኦፕሬሽን ብዳከምም እንኳ ጉዞዬን እንዳላቆም ረዳኝ። አንድ ቀን ንጋት ካረፍንበት ተነስተን ስንጓዝ ውለን እኩለ ቀን አካባቢ አንድ ገደላማ ቦታ ደረስ። ሁሉም የውሃ ጉድጓድ ፍለጋ ሸጦን ይዞ ሲወርድ እኔ አለፈ ብሎ ባሻገር ካለው ረባዳ ቦታ አንድ ልትወድቅ የደረሰች ገጣባ በቅሎ አየሁ። ሳይታወቀኝ ድምጼን ከፍ አድርጌ ባትቀድሙኝ ያቺ በቅሎ የኔ ነች ባትቀድሙኝ አልኩ። ሁኔታዬን አይተው ሁሉም ሳቆብኝ። ጭነቷን ይዛ ይህንን የበረሃ ጉዞ መወጣት ባለመቻሏ የተጣለች ወገበ ሰባራ መሆኗን ነገሩኝ። ቢሆንም አልተቀበልኳቸውም። እንደምንም ጎትቼ ባንገቷ ላይ ሽርጤን ካሰርኩ በኋላ ለአንዲት ቀን ብቻ ተጓዝኩባት። እውነትም ሰዎቹ እንዳሉት ክብደቴን ባለመቻሏ ተለያየን። ድንበር ለማቋረጥ 3 ቀን ሲቀረን እግሬ እየተሞሸላለቀ አነባሁ፣ ተንዘፈዘፍኩ። ባላገሮቹ እንደምንም እግሬን ክፉኛ እየጠዘጠዘ አላራመድ ያለኝ ደምና መግል ያዘለ እብጠት ካፈነዱልኝ በኋላ የመጨረሻዋን ሌሊት የድንበር ማቋረጫ ፈጣን ጉዞ መወጣት ካልቻልኩ እነሱንም በጠላት ኢላማ የማስገባቸው መሆኑን ገልጸውልኝ ይህንን እድል ካልተጠቀምኩበት ድካሜ ሁሉ ከንቱ መሆኑን በቁጣ አስረዱኝ። አንደኛዬን የዴሞክራሲ መብቶች ያለ ገደብ ይከበሩ የምትለዋን መፈክር እንዲያስኩ በጓዶቼ መሃል ወድቄ ቢሆን ምንኛ የክብር ሞት እንደሆነ ሳስብማ ከየት መጣ የማልለው ኃይል አገኘው። ተነሳው። ጉዞውን ጨርሼ ጎረቤት አገር ሶማሊያ ገባው። ለ3 ሳምንት ያህል በቡልሃዋ ከተማ ቆየው። በጉዞው መድከሜንና መድቀቄ የተሰማኝ ባረፍኩባቸው ቀናት ነበር። ቀን በእኔ በተቀመጥኩበትና በተጋደምኩበት መንፈሴ ቆንጥር ለቆንጥር ጥሻ ለጥሻ እየተጓዘ ቁና ቁና እስክተነፍስ ያስተክዘኛል። ሌሊት ሌሊት ደግሞ ቅዠቱና አስፈሪው ህልም ከጠላሁት እና ከሸሸሁት ደርግ ጉያ ወስዶ ይከተኛል። እግሬ ርቆ ቢሄድም ልቤ ግን የጭንቅና የመከራ ቋት ሆና አደከመችኝ። ብቻ እንደምንም አገገምኩ። ቀጣዩ ግቤ በኢትዮጵያ መምህር የነበረው ታላቅ ወንድሜ መሐመድ በስደት ቀድሞ ወጥቶ ሞቃዲሾ ስለነበረ ወደሱ ሄድኩ። በዚያም ቆየው። በስደተኝነቴ ተስፋ ከልቤ ተሟጠጠ። የተከተለኝ ነገር ቢኖር ጭንቀት፣ ሐዘን፣ ፍርሃት፣ እምነት ማጣት ብቻ። ፋሽስቶች ከወንድሞቼ ብቻ ሳይሆን ከወገኖቼም ከሀገሬም ለዩኝ። በበለጠም ጤነኛና ብርቱ ሰውነቴን ከራሴ ሰረቁኝ፣ ነጠቁኝ። አጋጣሚውም ለአሳር ሲያብር ነው መሰለኝ ታላቅ ወንድሜ በአስኪ ሁኔታ ታመመ። አይናገርም፣ አይንቀሳቀስም። በጠቅላላው ራሱን መቆጣጠር በማይችልበት ደረጃ ላይ በመድረሱ የሞቃዲሾ እንግድነቴ አስጨናቂ ሆኖ አከረመኝ። ያም አለፈ። ወንድሜ በአምላክ ፈቃድ ተፈወሰ። ከ2 ዓመታት ቆይታ በኋላ ኢትዮጵያ ውስጥ የዘጋሁትን የትምህርት ቤት በር በሞቃዲሾ ከፈትኩ። ወደ ሶማሌ ከሸሸነው መካከል ብዙዎቻችን በኢህአፓ ምክንያት ቢሆንም 2 ወጣቶች ከተቃራኒ ወገን የነበሩና አባታቸው በቀይ ሽብር ብዙ ለጋ ወጣቶችን ያስፈጀ በመሆኑ በስደቱም ስፍራ የትምህርት ቤት ውሏችን በጎሪጥ ያተያየን እንደነበር ሳስብ በአገር ውስጥ የተጠነሰሰው ልዩነት ውጪም በማይተናነስ ስሜት እንደተፈታተነን ትዝ ይለኛል። ትምህርቴን እንዳጠናቀቅኩም በጌዶ ክፍለ አገር በገርባሃሬ ከተማ በመምህርነት ተመድቤ ለ3 ዓመታት አገለገልኩ። በዚህ ስፍራ በነጌሌ ቦረና አብረን የነበርን መሐመድ አባኑር ለስደቱ ምክንያት የሆነውን ሲያጫውተኝ የሜዴ በዓል ሲከበር ወጣቱ ኢህአፓን ያስተዋወቀበትና ደርግን ያወገዘበት ዕለት በመሆኑ ሰልፉም ሲበተን ሽፍሻፊና ኮምፒርሳቶ በመገኘቱ የእድገት በህብረት ዘመቻችንን አቋርጦ የመጣው የጣውላው መሰንጠቂያ ባለቤት ልጅ ለተቃዋሚዎቻችን የቁሳቁስ አቅርቦት ስላደረገ ሊመታ ይገባዋል በማለት ስለፈለጉት እንደሆነ ሲገልጽልኝ በተመሳሳይ ምክንያት ስንት ኢትዮጵያውያን በሶማሊያ በጅቡቲ፣ በሱዳን፣ በኬንያ ወዘተ ይኖሩ ይሆን አልኩ። منم منقوا كدر يچكاني بتر لماملت دنبر اقوارچي بهدم بوقتو بسوماليانا بايتيوبيا مكاكل بنبرو گچ سابيا ينبركوبت كتما بايتيوبيا تواغي جتوچ لسوس تكتاتاي گيزي سلتدردبه فيتيني ازور كونجي يششو المسل علي بتري ممچرشاو دبدبا باغاتامي بتمرت سرا لاي اندالهوي يمنوريا بيتي بمدمسسو انين لمادن እንደ ተላኩ ያህል ሆኖ ተሰማኝ። ከሶስት አመት አገልግሎ በኋላ ወደ ሞቃዲሾ ተዛወርኩ። ከዚያም ቆሪያ ላይ በመትባል ከተማ ተመድቤ ትዳርም መስርቼ ለስምንት አመታት ተቀመጥኩ። መቃብሬ የተማሰልኝ ሰው የአምስት ልጆች አባት ለመሆን በቃው። በሶማሊያና በኢትዮጵያ ጦርነት ምክንያት ብዙ ኢትዮጵያውያን በስደት ወደ ሶማሊያ ገቡ። ተለያዩ ቦታዎች የስደተኞች ካምፕ ተመሰረተ። በዚህ ጊዜ ከመደበኛ ስራዬ ሌላ በትርፍ ጊዜ የህፃናት አድን ፌዴሬሽን ከሚባል የአሜሪካን የተራድኦ ድርጅት ጋር መስራት ጀመርኩ። እዚህ አጋጣሚ በስደተኞች ካምፕ የጓደኛዬን የአድን አብዲን አባት አገኘሁት። ታሞ እስከ ሞተ ድረስ በልጁ መንፈስ ወደድኩት። የቀብሩንም ስነ ስርዓት በድርብ ስሜት ፈጸምኩ። ከብዙ ጊዜ በኋላ ለህፃናት አድን ፌዴሬሽን በቋሚነት ማገልገል ጀመርኩ። ከመምህርነት ወደ ልማት ሰራተኛነት ተቀየርኩ። ድርጅቱም ለስራው ብቁ የሚያደርጉኝን ያጭርና የረጅም ጊዜ ልማት ነክ ትምህርቶችን በዚምባብዌ፣ በኬንያ፣ በህንድና በፊሊፒንስ እየላከ እንድማር ረዳኝ። እንደ አውሮፓ አቆጣጠር በዲሴምበር 1990 የድርጅቱ የምስራቅ አፍሪካ ማስተባበሪያ ጽህፈት ቤት ወደ አዲስ አበባ እንድመጣ ጥሪ አቀረበልኝ። ዱብዳ ያ ብዙ ወንድሞችን ኢሰባዊ በሆነ መልክ የፈጀና ብዙዎችን ከሀገር ያሳደደ መንግስት ስልጣን ላይ ነው ደምደማለኝ። አገሬን ለማየት ካለኝ ጉጉት ባላነሰ ስጋትና ፍርሃትም ከበበኝ። ቢሆንም አዲስ አበባ ገባው። የመጣሁት ለአንድ ሳምንት ቢሆንም መመለሻዬ ሞቃዲሾ በጎሳዎች መካከል በተፈጠረ መተዳደቅ የጦርነት አውድማ በመሆኗ ለሶስት ወራት በመዲናችን መቆየት ግድ ሆነብኝ። ጦርነቱ በቤተሰቤ ላይ የሚፈጥረውን አደጋ ሳስብማ ልቤ በጭንቀት እየተወራጨች ፍጹም ሰላም አጣሁ። የመጀመሪያ የአዲስ አበባ ቆይታዬ ቤተዘመዶችን የማግኘት እድልን ያጣበበ በመሆኑ አልጥምህ አለኝ። የብሱን ያስጨነቀኝ ከድርጅታችን መስሪያ ቤት ፊት ለፊት ግድግዳ ላይ በትልቁ በጉልህ ቀለም የተጻፈውን ሞት ለያፓ የሚለውን መፈክር ባየው ቁጥር አሁንም የምፈልግ መሰለኝ ፈራው። በዚሁ ምክንያት በዋቢ ሸበሌ ሆቴል የሶስት ወር ቆይታዬ አንዲት የአማርኛ ቃል ሳልተነፍስ ዲዳ መስዬ አሳለፍኩ። ለመጀመሪያ ጊዜ ቤተሰቦቼን ለመገናኘት ወደ ነገሌ ስልክ ደውዬ ወላጅ አባቴን አነጋገርኩት። በህጋዊ ሳይሆን በቤት ስሜ አብድርቃድር ነኝ ብዬ ስለ ጤንነቱና ስለ ቤተሰቡ ሁኔታ ጠየቅኩት። ላገኛቸው እንደምፈልግም ነግሬው አድራሻዬን ገለጽኩለት። አባቴ በእሽታ ስልኩን ዘጋ። የኔን አዲስ አበባ መገኘት በህልሙም ሆነ በእውኑ የማይጠብቀው ስለነበረ ከጥሪው በኋላ ተጠራጠረ፣ ተወነባበደ። ልቡ በአቅራቢያችን ከቤተሰቦቼ ቅርብ ትውውቅ ወዳላቸው ወደነ አብዘልቃድር ሐዋስ ቤት አዘነበለ። በቀጥታ ቤታቸው ሄዶ ልጃችሁ አብዘልቃድር ከአዲስ አበባ ስልክ ደውሏል፣ በጣም ሰላምታ ሰጠኝ፣ እናንተም መጣችሁ እዩኝ ብሏል አላቸው። በርግጥም ልጃቸው አብድርቃድርም አሜሪካ እንደነበረ ስለሚያውቁ ናፍቆታቸውን ሊወጡ ወላጅናቱ ወይዘሮ ገሮ ወደ አዲስ አበባ መጡ። ልጃቸውን ሳይሆን እኔን ሲያገኙኝ ደነገጡ፣ ተደሰቱም። አባቴ በስህተት እንደላካቸው አስረዱኝ። ተመልሰውም ለቤተሰቦቼ እኔ እንደሆንኩ አረጋገጡላቸው። ታናሽ ወንድሜ ሁሴን አብዱላሂ ተላከ። بادراش شایسی متا یه جو ود مرکاتو ود داو اندل بندن چواوت سلبزو گود داوج بما برارات اندیت چاووت هین تا یک گود بچووتو اساز زنین اس دستنیم ارگا گاین ربشنیم لمی کتلو کن تکتاترن ود مارفیا هیرکو بما گستو سای متا کره بولت تنیوم کن کره بسوستنیاو کن اندیهو دنگگر کو اندیاو یت بیل فلگاو پچنگو بسواتنیاو کن ملک تدرسین لکس اهدی سببا لبهراوی وتدرنا آفساو تتاتو فونرو شانتاون کن نلبسو که زبت برگو ساوتا اگریاو چین بلو مملسون صافلی وی گود ایه وتدراوی منگست بتمنجا سلطانی ازه بتمنجا بالا سلطان فجه بتمنجا سبسبه بتمنجا بتنه بتمنجا عدراجه بتمنجا السلفه بتمنجا عفاجه بزي مكنيات چنقلاتو اند تمنجاو برت سلكزقزه ياغنيون هولو يادنه ود الكيت منكوراكور بمكتف مقرطفنا مكتف بچا هونوال هيوتو برکاتا یاگراچین و تاتوچ به بهراوی و تدر نیاس کدده مازمتو خلونا یمیهونه و مسلوتال. یعنی تکیتوچ بزوشی و تاتوچن فجو. زاری رگمو بزوشی تگدداش انگاچوچ بزو میلیون سووچ اندیچارسو ایت دگگسه مهونون ساسب ازنکو. بررفکو بطوتیل አንድ የአዲስ አበባ ደቡብ ቀጣና ደህንነት ባለስልጣን እያዘወተረ ይዝናናል። የሚገርመው የሚያጅቡት የመንግስት ወታደሮች ሳይሆኑ የራሱ ልጆች ናቸው። ይህ ባለስልጣናቱ ወታደሮቻቸውን እንደማይተማመኑባቸው አረጋግጠልኝ። በየጊዜው እየመጣ ሲዝናና የሚያወራው ሁሉ ለህሊናዬ የማይጥመኝ ነበር። منگاون به مسک یه سوار را رنیا لملکتا اندیام چو کرب تمرتو که نت آکی تبکال. یه درگ بعد سلطانات دکمو به حزبو محال هونه و سایهون بر ججمو بتان نسو تلال لکن ناود پوتیلوش تکمتو وسکی یه تگونه چوننا دالی یه دباب بسو دهن نتون بارر اندمین کباکبو تملکتو. بتلی انتکن بوتیلو مزنانیا سفرا که گوات دینیه گار تکمتان ساله አንድ ወጣት ምን እንዳደረገ በውል ባናውቅም በርቀት ፖሊስ ሲደበድበው ተመለከተ። ልጁ እየተከላከለ ምን አደረኩ ጋሼ እያለ ቢለምነውም ሊተው ስላልቻለ ከጁ አፈትልቆ ሮጠ ተከተለው። ልጁ በመኪናዎች መሃል ተሽለክልኮ መንገዱን ለማቋረጥ ጥቂት ሲቀረው ፖሊሱ በአውቶማቲክ ተኩስ ጣለው ተዘረረ። በአስፋልቱ ላይ የወጣቱ ደም ተንጣለለ። ዘገነነኝ። መስተንግዶን ትተን ከቦታው ሄድን። ይሄ ጠመንጃ በወጣቱ ትውልድ ላይ እስከ መቼ እንደሚደገንና እንደሚተኮሳስብ ህሊናዬ መልስ አጣ። ኢትዮጵያ ውስጥ ሁሉም ነገር በኃይልና በግዳጅ የሚፈጸመው እስከ መቼ ይሆን? የዓመታት ጥያቄ። ላላ ፕሮግራማችን በዚሁ ይጠናቀቃል። ይህንን ፕሮግራም ነገ ጠዋት ከ1 እስከ 3 እንዲሁም ከሰዓት በኋላ ከ7 እስከ 9 ሰዓት በድጋሚ እናሰማለን። ደህና አምሹ።